Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ሐሙስ ሰኔ 4 ቀን 2007 ዓ.ም የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። አስተናጋጃችሁ ሰለሞን ክፍሌ ሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍስሐዬ እንስማ።
የተባበሩት መንግስታት ድርጅት የምግብ ፕሮግራም WFP ከለጋሾች በቂ ገንዘብ ባለመገኘቱ በሰሜን ኬንያ የስደተኞች ሰፈር ላሉት ግማሽ ሚሊዮን ለሚሆኑት አብዛኞቹ ሶማሌና ደቡብ ሱዳናውያን ለሆኑ ስደተኞች የሚያስፈልገውን የምግብ ራሽን ለመቀነስ ማቀዱን ዛሬ አስታውቋል። ከሰኞ ጀምሮ በዳዳብና ካኩማ የስደተኞች ሰፈሮች የምግብ ራሽኑን በአንድ ሶስተኛ እንደሚቀንስ፣ ገንዘብ ካልተገኘም የቅነሳው ተግባር እስከ መስከረም ወር እንደሚቀጥል ድርጅቱ አስገንዝቧል። የምግብ ራሽኑ መቀነስ በዛ ላይ የሚተማመኑትን ሰዎች ምን ያህል ሊጎዳ እንደሚችል በጣም አሳስቦናል ሲሉ ኬንያ ውስጥ የምግብ ፕሮግራሙ ተጠባባቂ ዳይሬክተር ቶማስ ሃንሰን ባወጡት መግለጫ ተናግረዋል። ዳዳብ በተባለው የስደተኞች ሰፈር በጎረቤት ሀገር ሶማሊያ የእርስ በርስ ጦርነት ከተከፈተ በኋላ እንደ አውሮፓ አቆጣጠር በ1991 ዓ.ም ከተመሰረተ ወዲህ ሶማሊያ ውስጥ ከሚካሄደው ግጭትና ድርቅ የሸሹ በብዙ መቶ ሺዎች የሚቆጠሩ ሶማሊያውያንን ሲያስጠልል ቆይቷል። ኬንያን ከደቡብ ሱዳን ጋር በሚያዋስነው ድንበር አጠገብ እንደ አውሮፓ አቆጣጠር በ1992 ዓ.ም የተመሰረተው ካኩማ የስደተኞች ሰፈር ደግሞ ከደቡብ ሱዳን ብቻቸውን የሚሰደዱትን ልጆች ለማስጠለል ነበር የተቋቋመው። ዩናይትድ ስቴትስ አምባር ክፍለ ሀገር ውስጥ አዲስ ሰፈር ለመመስረት ባቀደችበት በአሁኑ ወቅት የኢራቅ ወታደሮችን ለማማከር ተጨማሪ ሰፈሮች የመክፈት እቅድ እንዳላት የዩናይትድ ስቴትስ ወታደራዊ ኃላፊ ጀነራል ማርቲን ደምሲ አስታውቀዋል። ኢራቅ እስላማዊ መንግስት ነኝ የሚለውን ቡድን ለመታገል በምታደርገው ጥረት ቀጣዩ የዩናይትድ ስቴትስ እርዳታ ከ6 እስከ 8 ሳምንታት ባለው ጊዜ ሊጀመር ይችላል። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን 450 የሚሆኑ ወታደራዊ ሰራተኞችን የኢራቅ ወታደሮችን ለማማከርና ለመርዳት ተልእኮ ወደ አምባር ክፍለ ሀገር ለመላክ እየተዘጋጀ መሆኑ ይታወቃል። የሚላኩት ወታደሮች የሚሰሩት እስላማዊ መንግስት ነኝ የሚለው ቡድን በሚቆጣጠራቸው ራማዲና ፋሉጃ ከተማዎች መሀል በሚገኘው ታካዱም በተባለው ወታደራዊ ሰፈር ነው። በታካዱም ሰፈር 8 የኢራቅ ወታደራዊ ኃይሎች ወታደሮቻቸውን እንዴት መመደብ እንዳለባቸው የዩናይትድ ስቴትስ ኃይሎች ያማክራሉ። ሎጂስቲክስንና የስለላ ስራን በማሻሻል ረገድ እንደሚሰሩም የፔንታገን ቃል አቀባይ ኮሎኔል ስቲቭ ዎርን ገልጸዋል። አምባር ያሉት ሱኒዎች ከኢራቅ መንግስት ጋር ተቀራርበው ለመስራት በማስቻል ረገድም ይሰራሉ። የዋይት ሀውስ ቤተ መንግስት ትላንት ስለ ተልእኮ ባስታወቀበት ወቅት ፕሬዚደንት ኦባማ ስለ ጉዳዩ ከኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ጋር እንደተማከሩ፣ ወታደሮቹ የሚላኩትም ለተጨማሪ እርዳታ ፍላጎት እንዳላቸው በገለጹበት መሰረት እንደሆነ ገልጸዋል። የቱርክ ፕሬዚደንት ሪጀፕ ታይፕ ኤርዶጋን በያዝነው ሳምንት የምክር ቤት ምርጫ ውጤት ከታወቀ ወዲህ ለመጀመሪያ ጊዜ በቴሌቪዥን ንግግር አድርገዋል። የፖለቲካ ፓርቲዎች የጥምረት መንግስት ለመመስረት ፈጣን ስምምነት እንዲያደርጉ ጥሪ አቅርበዋል። በምክር ቤት ምርጫው ያሸነፉት 4 ድርጅቶች ቀጣይነት ለሀገሪቱ ወሳኝ እንደሆነ ተረድተው የኔ እበልጥ ስሜትን ወደ ጎን መተው አለባቸው ሲሉ ሚስተር ኤርዶጋን ዛሬ ባደረጉት ንግግር መክረዋል። ለ11 ዓመታት ያህል በቱርክ ጠቅላይ ሚኒስትርነት ያገለገሉት ሚስተር ኤርዶጋን ኤኬፒ ፓርቲያቸው እንዲያሸንፍ ጠንካራ ዘመቻ አካሂደዋል። የፕሬዝዳንትነት ቦታቸውን የሚያጠናክር አዲስ ህገ መንግስት የማርቀቅ ዓላማ ነበራቸው። ይሁንና ፓርቲያቸው በፊት ከነበሩት የተወሰኑ መቀመጫዎችን አጥቷል። በ45 ቀናት ውስጥ ስምምነት ካልተደረገ ፕሬዝዳንቱ ሌላ የምርጫ ዙር እንዲካሄድ ጥሪ ሊያደርጉ ይችላሉ። ዩናይትድ ስቴትስ ኡክራይን የሩሲያን ወረራ ለመቋቋምና ክፍት የሆነ መንግስት ለመመስረት የምታደርገውን ጥረት ትደግፋለች ሲሉ በተባበሩት መንግስታት ድርጅት የዋሽንግተን ልዑክ ተናግረዋል። አምባሳደር ሳማንታ ፓወር ከከፍተኛ የዩክሬን ባለስልጣኖች ጋር ለመነጋገር ትላንት ኪቭ ገብተዋል። አምባሳደሯ ከኪቭ በትዊተር በላኩት መልእክት ለዩክሬን ህዝብ ያላቸው መልእክት ዩናይትድ ስቴትስ በሁለቱ ግንባር በኩል ከጎናቸው እንደምትቆም ነው ብለዋል። ሩሲያን ወረራ መቋቋምና ክፍት የሆነ መንግስት መመስረት መሆኑንም አስረድተዋል። አድማጮች፣ ዜናችን እዚህ ላይ አበቃ።
አዳነች ፍስሐዬ ለዜናዎቹ አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የዜጎች የነፍስ ወከፍ ገቢ ጨምሯል። ከድህነት ወለል በታች የሚኖሩ ሰዎች ቁጥርም በከፍተኛ ደረጃ ቀንሷል ሲል የኢትዮጵያ መንግሥት አስታውቋል። የአሜሪካ ድምፅ ካነጋገራቸው የአዲስ አበባ ከተማ ነዋሪዎች አብዛኞቹ ግን የተለወጠው ምንድን ነው ሲሉ ይጠይቁና የተባለው ለውጥ የታየው በመሠረተ ልማት ግንባታው ዘርፍ መሆኑን ይጠቁማሉ። ሕይወታቸውን በማበልጸግ የተጠቀሙት ግን ባለጸጋዎች ብቻ ናቸው የሚሉት እስክንድር ፍሬው ዝርዝሩን ይዟል።
በመንግስት የተቀረጸው የመጀመሪያው 5 ዓመት የድገትና ትራንስፎርሜሽን እቅድ የትግበራ ዘመን በዚህ ዓመት መጨረሻ ይጠናቀቃል። የመስሪያ ቤታቸውን የ11 ወራት አፈጻጸም ሪፖርት ትናንት ለፓርላማ ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ በዚህ 5 ዓመት ተሳኩ ተገኙ ያሏቸውን ውጤቶች ጭምር ዳሰዋል። እርሳቸው እንዳሉት እቅዱ መተግበር ከጀመረበት ከ2003 ዓ.ም ጀምሮ በየዓመቱ የ10.1% የኢኮኖሚ እድገት እየተመዘገበ ነው። የዘንድሮ መረጃ ተጠናቅሮ ባያልቅም 11.4% እድገት እንደሚመዘገብ ገልጸዋል። ይህ እድገት ደግሞ በርካቶችን ተጠቃሚ አድርጓል ባይ ናቸው። የዜጎች ገቢ ጨምሯል፣ ድህነትም ቀንሷል ነው ያሉት።
በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብለዋል። ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራዕይ ለማሳካት የሚያስችል ነው። በእቅዱ የትግበራ ዘመናት ተግባራዊ የተደረጉ ኢኮኖሚያዊና ማህበራዊ እንቅስቃሴዎች ለህብረተሰቡ በርካታ የስራ እድሎች ፈጥረዋል። የህብረተሰቡንም ገቢ አቅም ማሳደግ አስችለዋል። በዚህም መሰረት በ1997 የድህነት ምጣኔው 38.7% የነበረ ሲሆን በ2003 ወደ 29.6% ዝቅ ማለቱን የተደረገው በቤተሰብ ገቢና የፍጆታ ወጪ መረጃ ላይ ተመስርቶ የተካሄደው የድህነት ዳሰሳ ጥናት አመላክቷል።
በዚህ ዓመት የሚመዘገበው የ11.4% እድገት ከግምት ሲገባ ደግሞ ከድህነት ወለል በታች ሲኖሩ የነበሩት ዜጎች ቁጥር ወደ 22% ዝቅ ሊል እንደሚችል ሚኒስትሩ ጠቁመዋል። አንዳንድ የአዲስ አበባ ነዋሪዎች በሚኒስትሩ ገለጻ አይስማሙም። ከዋና ዋና መንገዶች እስከ ገበያዎች አለፍ አለፍ ብዬ ካነጋገርኳቸው ነዋሪዎች አብዛኛዎቹ በዜጎች ሕይወት ላይ ለውጥ አልታየም ባይ ናቸው። የምግብ ሸቀጣሸቀጦችን የምትሸጠው ወጣት አንዷ ናት።
ኑሮ እንደውም እየጨመረ በጣም እየተወደደ ነው። እዚህ ጋር ስንት ነው ጾሙ? ምሳ በልቶ እራት ማይበላ ሰው አለ። ቁርስ በልቶ ምሳው ማይበላ ሰው አለ። እነሱ እዛው ስለሆኑ አይታያቸውም። ምናልባት እዛ ጋር እነሱ የተመቻቸ ነገር ስለሚያዩ ሁሉም የተመቻቸ ኑሮ የሚኖር ነው የሚመስለው። አሁን የመንግስት ሰራተኛውን ውሰደው፣ ደሞዙ 5000 ብር ተከፋይ ቢሆን 1000 ምናምን ብር ነው የሚቆረጥበት። መቶ እቃ እዚህ ፌስታል ማይሞላ እቃ በ500 ብር ገዝቶ ይሄዳል። በብዛት የመንግስት ሰራተኞች ቤት የላቸው፣ የቤት ኪራይ አለ፣ አስር ልጆች ይኖራቸዋል። ይህን ሁሉ እኔ እንዴት እንደሚኖር እንጃ። በጣም ነው የሚከብደው። ምንም ይቀነሰ የተሻሻለ ነገር የለም። እሱን በተግባር እኮ ማሳየት ነው። ይህ እዚህ ጋር ብለው ወይ የለወጡትን ነገር ቢያሳዩ ጥሩ። ስንት ጾሙ የሚያድርሰው አለ? ስንት ነው ጎዳና የወጣው? በዚህ በጣም ትልልቅ ሰዎች ጎዳና የወጡ አሉ።
የዛሬ 15 16 ዓመት የነበረውን ሁኔታ እናስታውሳለን ይላሉ። የመጨረሻ ጥያቄ አደርጋለሁ ሚኒስትሩ፣ ለምሳሌ እንዴት አይነት አስከፊ ድህነት ውስጥ እንደነበርን የዛሬ 15 ዓመት አካባቢ።
በጣም ጥቂት ሰው ነው እንኳን ጥሩ ኖሯል የሚባለው፣ እዚህ በጣም በጣት የሚቆጠር ሰው ናቸው። ምናልባት እነሱ እዛ ጋር ጥሩ ነገር እያዩ ስለሆነ ሁሉም ህዝብ እንደዛ ይመስላችኋል እንጂ እስቲ ወጣ ይበሉና እስቲ ማህበረሰብ ወደ ማህበረሰቡ ይምጡ ይቀላቀሉና ይሁት እስቲ ውስጡ እየገቡ እስቲ ፎቅ ቤት ያላቸው ሰዎች ሰው መንደር ውስጥ ገብተው ይሁ ሲኖሯቸው ያኔ ሊረዱ ይችላሉ። አሁን ግን ጥሩ ነገር ጥሩ መኪና የያዘ ሰው ያሉ ጥሩ ቤት ለሚኖር ሰው ነው የሚያዩት። እነሱ ፊት ለፊታቸው ያለውን ነው የሚያዩት እንጂ ዋላውን ያለ ከበታች ያሉትን ስለማያዩት ነው ኑሮ ተለዋውጧል። የዛሬ 15 ዓመት የዛሬ ማንድ ነው ምንም የተለወጠ ነገር የለም። መንገድና ቤት ነው የተለወጠው። እሱ ሰው ደግሞ መንገድና ቤት መቼም ምግብ አይሆኑም።
ህይወት የተለወጠው ገቢም የጨመረው ላላቸው ለሀብታሞቹ ብቻ ነው ያለው ደግሞ ሌላው አስተያየት ሰጪ ነው።
አሁን ሰው እንደምታየው ድህነት በጣም አለ፣ ግን እነሱን የሚያስተላልፉት በጣም አድገናል ምናምን ነው የሚባለው። ግን ሀብታም እየኖረ ድሃው እየተበተነ ነው እንጂ ያው ሁሉም ሰው እንደሚያየው ነው። ኑሮ እየተወደደበት ነው። ድሃ ደግሞ ኑሮ ሲወደድበት ሲበተን ይቀንሳል እንጂ እኔ ይጨምራል ብዬ የምገምተው ነገር የለኝ።
ስለዚህ ያላቸው እየኖራቸው ነው የበለጠ ያደጉ ነው፣ ድሃው ደግሞ የበለጠ እየደየ ነው ያልከኝ ይመስለኛል።
ሀብታም ነው የሚኖረው እዚህ እንደምታየው ነው እንጂ ድሃ እኮ የሆን ነገር ከፍቼ ልስራ ቢብል እኮ ማንም ጉዳይ የሚያስፈጽምለት የለም እንደምታየው ነው። ስለዚህ ሀብታም ነው ሀገሪቷ ላይ እየተቆጣጠረው እንጂ ድሃ ቤቱ ፈርሶበት እየተባረረ ነው። መንገድ አስፋልት ዳር አሰራም እየተባለ ነው። ፍቃድ አውጣ ትባላለ። ፍቃድ ደግሞ የሚያስፈጽምለት
የንግድ ፍቃድ ማለት
የንግድ ፍቃድ ከሌለ አሰራም። ስለዚህ ህገወጥ ነው ተብሎ ይያዛል፣ ንብረቱ ይወረስበታል። ስለዚህ አገሪቷ ላይ የሚቆይ የተቆጣጠረው ባለሀብትና የውጭ ሰዎች ባለሀብት ነው እንጂ።
በግል ስራ ላይ የተሰማሩት የቤተሰብ አስተዳዳሪም ተመሳሳይ ሀሳብ አንጸባርቀዋል።
ምናልባት ሚኒስትሩ የገለጹት የራሳቸው ኢንፎርሜሽን ሊኖራቸው ይችላል። የእሳቸውን ያክል መንግስት መዋቅር ውስጥ እኛ እውቀቱ ባይኖረንም ማለት ኢንፎርሜሽኑ ሙሉ ባይኖረንም አሁን ባለው ሁኔታ ግን እኛም በህብረተሰቡ ውስጥ ያለን ሰዎች ስለሆንን ህብረተሰቡ ውስጥ ያለውን ችግርና መልካም ጎን እናውቃለን። ስለዚህ በአሁኑ ሰዓት አገሪቱ ውስጥ ከፍተኛ የሆነ የኑሮ ውድነት እንዳለ ነው የምንረዳው። የኑሮ ውድነት አለ። ትላንትና ያየኸውን የሸቀጥ ዋጋ ነገስ ጨምር ነው የምታየው እና ነጋዴው የሚቆጣጠረው አካል አጥቷል። ነጋዴው ህብረተሰቡ ላይ የሚያደርገውን ጭማሬ መንግስት እግር ከእግር ቢከታተል ኖሮ ይሄ ችግር አይባባስም ብዬ አስባለሁ፣ እኔ በእኔ እምነት ማለት ነው። ስለዚህ የኑሮ ውድነቱ ከህብረተሰቡ አንዱ አካል እኔ ስለሆንኩኝ ኑሮ ውድነቱ እኔም ላይ አለ።
እዚህ ላይ ለምሳሌ ሌላው ያነሱት እርግጥ ዋጋዎች እየጨመሩ መጥተዋል ብለውኛል። በዛው ልክ የዜጎች ገቢ እየጨመረ አልመጣም ከሚያዩት እርሳቸው ያሉትን ነው እየጠቀስኩ ያለሁት ሚኒስትሩ። የዜጎች የነፍስ ወከፍ ገቢ በአጠቃላይ በአማካይ እየጨመረ መጥተዋል ነው።
እኔ የዜጎች ገቢ ጨምሯል የሚባል ነገር ቢሆን ለምሳሌ ሁሉም ህብረተሰብ ገቢ ጨምሯል ማለት አይቻልም። የተወሰኑ ሰዎች ገቢያቸው ጨምሮ የተደላደለ ህይወት የሚኖሩ ሰዎች ሊኖሩ ይችላሉ። ዝቅ ብለህ ግን ብትመለከው ጠቅላላ አንድ ሰው የሆነ ሀሳብ ቢሰጥህ ጠቅላላ እያንዳንዱ ቤት ውስጥ ገብቶ የተጠና ይመስል አይደለም። እኔ ጋር አሁን ችግር አለ። ችግሩ እንዲህ ነው ብዬ ብናገር ብዙ ነገር አለ። ስለዚህ በእያንዳንዱ ቤተሰብ ሁሉ ጋር ገብተህ ብትጠይቀው ሁሉም ጋር ችግር ያወራል ሰው አሁን እና የኢትዮጵያ ህብረተሰብ እንደምታውቀው ተቻችሎ የመኖር አንዱ የአንዱን ገበና ሸፍኖ አንዱ የአንዱን ማጣት ከበር እያደረገ እየኖረ እንጂ ችግር አለ። ይህንን ችግር ደግሞ መንግስትም ይረዳዋል።
ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢም ጨምሯል በሚለው ሀሳብ የሚስማሙ አስተያየት ሰጪዎችም ነበሩ። የራሳቸውን ድርጅት እንደሚመሩ የነገሩኝ የምህንድስና ባለሙያው ተሾመ ተፈሪ በዜጎች ህይወት ላይ የመጣው ለውጥ በአይን የሚታይ ነው ብለዋል።
እኔ አንደኛ እንደነገርኩ በሙያዬም ወደ ገጠር እየወጣሁኝ እሰራለሁኝ። ከአስር አመት ገጠርም ከተማም ውስጥ እየወጣሁ እሰራለሁኝ። እውነት ነው ለውጥ አለ፣ የሚታዩ ለውጦች አሉ። እነዛ ለውጦች እንግዲህ ሲደማመሩ የድሃውን ቁጥር እንደሚቀንስ ያስታውቃል። ለምን? ከዚህ በፊት በምናየው ሁኔታ ገጠር ውስጥ ብዙም በቃ የሚያመረቃ ነገር አልነበረም። በአሁኑ ጊዜ ግን ገጠር ውስጥ ገብተህ ስትሰራ ለራሳቸው ተርፏቸው ለሌሎችም የሚያቀርቡበት ሁኔታ አለ። ደግሞም ካፒታላቸውን ወይም ደግሞ ያላቸውን ነገር ስታይ የተሻሻለ ነገር እንዳለ ትገምታለህ። ይሄንን ነው።
እዚህ ያው ከተማው አካባቢ ያናገርኳቸው አንዳንድ ሰዎች ሪፖርቱ ይሄንን ይበል እንጂ ቁጥሮቹ ይሄንን ይበሉ እንጂ እዚህ ከተማ አካባቢ ከመየውት አንጻር በመነሳት ነው እነሱ ኑሯችን አልተለወጠም አልተሻሻለም እንደውም ኑሮ እየተወደደብን ነው የሚሉ ማጋጥሞኛል።
ኑሮ መወደድ ይኖራል። ለምሳሌ ከዚህ በፊት በአምስት ብር የምትገዛው ነገር በአስር ብር ልትገዛ ትችላለህ፣ በሰባት ብር በስድስት ብር ልትገዛ ትችላለህ። ያ ደግሞ ምንድነው አሁንም ደግሞ የሰው ገቢ እየጨመረ ነው። እኔ ፐርሰናሊ የነበረኝ ገቢ 10 አመት በፊት ዝቅ ያለ ነበር። አሁን ግን ገቢም እየጨመረ ነው። ምክንያቱም አንተ በሌላ መንገድ ሲጨምርብህ ያንተንም ገቢ ትጨምራለህና እኔ በክሌኒ ፐርሰናሊ የምንም ድርጅት እንትን አይደለሁኝም፣ ግን ሰው የጨመረ ነገር እንዳለው ታያለህ። ባለባበሱ፣ ባበላሉ፣ በሁኔታዎች ባለው ሁኔታ ስታይ ገቢ የጨመረ ያለ ይመስለኛል። እንግዲህ እኔ በዚህ ባለሙያም አይደለሁኝም፣ በፐርሰንት ላወጣልህ አልችልም። እንዲሁ ግን ከውጭ ከምታየው ሁኔታ ግን የህዝቡ ገቢ የተሻሻለ ይሆናል ብዬ ገምታለሁ። ኦፍኮርስ የሚሸጠው እቃዎች ነገር መወደድ አለ፣ የጨመሩ በዋጋ ደረጃ የጨመሩ አሉ። ያንን ግን እንዴት አድርጎ ባላንስ እንደሚደረግ ልነግር አልችልም።
አሁንም ብዙ ስራ እንደሚጠብቃቸው ያመኑት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ እስካሁን በዜጎች ህይወት ላይ የመጣው ለውጥ ግን በቀላሉ መታየት እንደሌለበት ተናግረዋል። ዘንድሮ የሚጠናቀቀው የመጀመሪያው 5 ዓመት የእድገትና ትራንስፎርሜሽን እቅድ በተለያዩ ዘርፎች ውጤቶችን ለማምጣት የተነደፈ ነው። ከድህነት ቅነሳ በተጨማሪ የሌሎች ዘርፎችን የእቅድ አፈጻጸም በቀጣይ ዘገባዎች እንዳሰሳለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ሁለተኛው ቅንብር እናልፋለን። ሴቶችና ቤተሰብ። የዛሬው የሴቶችና ቤተሰብ ክፍለ ጊዜ ካለፈው ሳምንት የቀጠለ ውይይት ይዞ ነው የቀረበው። ፊስቱላን በእኛ ትውልድ እናጥፋው በሚል መሪ ቃል በቅርቡ የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ያደረጉትን ጥሪ ምክንያት በማድረግ የተቀናበረ ነው። የፕሮግራሙ አዘጋጅ ቆንጅታዬ የአዲስ አበባ ሐምሊን ፌስቱላ ሆስፒታል የሕክምና ዲሬክተር የሆኑትን ዶክተር ፈቃደ አየናቸውን ወደ አዲስ አበባ ደውላ አነጋግራለች። ባለፈው ሳምንት ውይይቱ ከተገታበት ይቀጥላል። የአንዲት ነፍሰ ጡር ሴት በወሊድ ወቅት የፌስቱላ አደጋ ሊያጋጥማት እንደሚችል አስቀድሞ ሊታወቅ ይችላል ወይ? በይበልጥ ተጋላጭ የሚሆኑ ሴቶች ሳሉ ወይ? ወዘተ ለሚሉት ጥያቄዎች ማብራሪያ ይሰጣሉ እንግዳችን።
እንግዲህ ምንድን ነው የተለያዩ ጥናቶች የተለያዩ ሀገር ላይ ተሰርተው የሚያሳዩት ነገር ምናልባት ከባድ የሆነ እርግዝና ጉዳት ላይ ሊወድቅ ይችላል ተብሎ ወይም ሀይ ሪስክ እንለዋለን እኛ እርግዝና ነው ተብሎ ፕሬዲክት ለማድረግ በሕክምና የምንጠቀምባቸው መንገዶች አሉ። እነኛ መንገዶች ከ40ና ከ50 ምናልባት ቢበዛ በመቶ የሚሆኑት ሴቶች መገመት እና ፕሬዲክት ማድረግ ያስቸግራቸዋል። ስለዚህ የሚመከረው ምንድን ነው የትኛውም መውለድና ምጥ በተቻለ መጠን በቂ አገልግሎት በሚሰጥና ስኪልድ በሆነ ባለሙያ እንዲረዳ ነው የሚመከረው። ነገር ግን ወደ ተቋም በሚመጡበት ጊዜ በተለይ ከዳሌ አጥንት ጋር በተያያዘ ሁኔታ ምናልባት እቺ ሴት ወደ ከባድ የሆነ ምጥ በዛውም ቀጥሎ ደግሞ ወደፊት ትላል ልትሄድ ትችላለች ብሎ ለመገመት የሚቻሉበት ጥቂት መንገዶች አሉ። ይሄ ማለት ግን ሙሉ ለሙሉ ሁሉንም ሴት እዚህ አይነት ችግር ላይ ትወድቃለች ብሎ መገመት ይቻላል ማለት አይደለም። በጣም ጥቂቶችን ነው መገመት የሚቻለው። ስለዚህ በዋናነት ያ እንዳይሆን ሁሉንም እናቶቻችንን ወይም በአብዛኛው ቁጥር ያለው እናቶቻችንን በጤና ተቋም እንዲወልዱ እና ስኪል በሆነ ሰው እንዲወልዱ ነው የሚመከረው።
እንደ በቁመት አጠር ያሉ ሴቶች የሚል ነገር ስለሰማው ነው ይሄንን አንዱ የምጠይቀው።
እውነት ነው። ቀደም እንዳልኩት ከዳሌ አጥንት እድገት ጋር በተያያዘ ምክንያት መገመት የምችልባቸው ጥቂት መንገዶች አሉ ካልኳቸው መሀል አንዱ እሱ ነው። ከዛ ጋር ተያይዘው አብሮ የቁመት እጥረት ያላቸው ሴቶች የዚህ ችግር ተጠቂ ሊሆኑ ይችላሉ። ግን አሁን ማጥናት የሚፈልገው እነኛም ሴቶች ቢሆኑ በጊዜ ችግሩን ሊለይ የሚችል ሰው ጋር ከደረሱ፣ እስኪል ያለው ሰው ጋር ከደረሱ፣ ጉዳቱ ሳይደርስባቸው አስፈላጊውን እርዳታ ካገኙ ወደዚህ ችግር አይገቡም ማለት ነው።
ዋና ጸሐፊ ባንኪሙን ይህንን ችላ የተባለ ብዙ ትኩረት ያልተሰጠው የጤና ችግር ብለው ነው የሚገልጹት?
አዎ፣ ማለት በጥሩ ሁኔታ ገልጸውታል። ምናልባት በተቀናጀ መልኩ እንደ ህብረተሰብ ጤና ችግር ታስቦ በዓለም አቀፍ ደረጃም ቢሆን አቴንሽን ያገኘው ዩኤንኤፍፒኤ አሁን ኢንፊስቱላ ካምፔን ብሎ የጀመረዋል ወደ 11 አመት አካባቢ ይሆናል። ግን እሱም ቢሆን በሂደት አሁን ነው ሰዎች እውቀቱ እንዲኖራቸው አገልግሎትም ደግሞ ለዚህ ተጠቂዎች እንዲያገኙ የተሳካ ሁኔታ እየሰራ ያለው ግን ቀደም ለምሳሌ እንደገለጽኩት አሁን የኛ ሆስፒታል ከተቋቋመ ስለዚህ ችግር እንዳለባቸው ያለባቸው ሴቶች የዶክተር አምኒንም ሌሎችም ሰዎች በተበታተነ መልኩ ለረጅም አመታት ሲያገለግሉ ነበር። ምንድነው በቂ የሆነ አገልግሎት አለማግኘት በራሱ እነኛ ሴቶች ያሉባቸው ሀገሮች የጤና ሲስተም የሚፈጥራቸው አቅም ማነሶች ናቸው። ስለዚህ ያንን ማጠናከር ባልተቻለበት ሁኔታ ወይም በተለያዩ ባህላዊ ኢኮኖሚያዊ ሆኑ ነገሮች በሚፈጥሩት ችግር ምክንያት ነው እንግዲህ ፊስቱላ የሚከሰተው። ስለዚህ እውነትም አትኩሮት አልተሰጠውም። እውነትም ደግሞ ከሰብአዊ መብት ጋር የተያያዙ እንዲሁም እንዳልኩት ከጤናው ሲስተም ፌለር ጋር ለእናቶቻችንና ለሴቶቻችን መስጠት ያልቻልንበትን ሁኔታ አመላካች የሆነ ነገር ነው ፊስቱላ ማለት። አሁን ባለው ሁኔታ ግን በተቀናጀ መልኩ የሚሰራበት ሂደት የሚፈጠር ከሆነ ወደፊት ጥሩ ለውጥ ይኖራል ብዬ አምናለሁ።
የኢትዮጵያን እንግዲህ የፊስቱላ ተጠቂዎች ሕክምና አንስቶ ዶክተር ካትሪን ሃምሊንን ሳያነሱ ለመቅረት አይቻልም። ቀደም ብለውም እርሶም አንስተዋቸዋል ዶክተር ሃምሊንን። እንዴት ናቸው? በሀገር ውስጥ ነው ያሉት? እድሜያቸው አሁን ገፍቷል አይደለም?
እውነት ነው። በመጀመሪያ በዚህ አጋጣሚ ዶክተር ካትሪን ሃምሊንን ማመስገን እፈልጋለሁ። ለእኛም ሀገር ሴቶች እድሜያቸውን ሙሉ ሰጥተው ይህን ያህል መስዋዕትነት ከፍሎ ላደረጉት ነገር በጣም ላመሰግናቸው እወዳለሁ። በዚህ አጋጣሚ በዚህ እድሜም ከእሳቸው ጋር ለመስራት መቻሌ ትልቅ መታደል ነው። እንደ ባለሙያም ለበሽተኞች የሚያሳዩት ፓሽን በጣም የሚገርም ነው። በዚህ እድሜ ማለት ነው። አሁን ባለፈው ጃንዋሪ 24 ላይ 91 ሞልቷቸዋል። ግን ጤነኛ ናቸው። ለእድሜያቸው በጣም ጠንካራ ናቸው። አሁንም ዋርድ ይመጣሉ፣ በሽተኞች ያሉ ይጎበኛሉ። እና በጣም እንዴት ነው ትልቅ ሰው ናቸው። ለዚች ሀገርም ትልቅ ውለታ ያዋሉ ሰው ናቸው። በጣም ደህና ናቸው።
በመጨረሻ ዶክተር ፈቃደ ፊስቱላን አስመልክቶ ምን ያህል ግንዛቤ ያለው ህብረተሰቡ፣ ሁለተኛ ደግሞ መገናኛ ብዙሃንስ ምን ያህል ትኩረት ይሰጣሉ?
እንግዲህ እኛ ያው ከምንሰራው ወደ በህብረተሰብ ውስጥ የምንሰራው ስራ አለ። ከብዙ የሚመለከታቸው አካላት ጋር በብዛት እንገናኛለን። ምንድን ነው ኢቨን በኢትዮጵያ ውስጥ ራሱ ከቦታ ቦታ ስለ ችግሩ ያለው አስተሳሰብ በጣም የተለያየና አንዳንድ ጊዜም የተዛባ ነው። ግን ይሄ ካለማወቅና ለችግሩ ትኩረት ተሰጥቶት ያው ለማስተማር ጊዜ ካለመወሰድ የተነሳ ነው። ስለዚህ እኛ በተቻለ መጠን ራሳችንም ከሌሎችም አጋሮች ጋር በመሆን ስለ ችግሩ ሁኔታ እንዴት እንደሚፈጠር ትምህርት ለማስተማር እንሞክራለን። እንግዲህ ምንድን ነው ስለ ፊስቱላ ራሱ ሲነሳ አሁን እዚህም ራሱ እኛ በኢትዮጵያ ማለት ነው የተወሰነ አካባቢ የተወሰነ ክልል ችግር ብቻ ተደርጎ የሚታሰብበት ሁኔታ አለ። ከእናቲቱ ወይም ከሴቲቱ የመውለድ አለመቻል፣ አቅም ማጣት፣ አንዳንድ ጊዜ በዘርም እንደ እርግማን ሁሉ የሚታሰብበት ሁኔታ አለ። ይሄ ደግሞ እኛ ሀገር ላይ ብቻ ያለ ነገር አይደለም። ያው ቅድም ልገልጽ እንደሞከርኩት የፊስቱላ ችግር ከጤናማ እናትነት አገልግሎቶች ጋር ምን ያህልስ ተደራሽነት አለው፣ ምን ያህል ጥራት አለው ከሚል ሁኔታ ጋር በጣም ቀጥታ ተያያዥነት አለው። እንደውም እነ ዶክተር ሃምሊን እዚህ ኢትዮጵያ ውስጥ ሊሰሩ በመቻላቸው ኢትዮጵያ በተሻለ መልኩ ችግሩን ስትቋቋም ኖራለች ብዬ በድፍረት መናገር እችላለሁ። ግን በአብዛኛው ሰብሳራን አፍሪካ፣ በህንድ፣ ፓኪስታን፣ እንደ ኢስቲሞር አካባቢ ርቀት ያሉ ሀገሮች ሁሉ የመን፣ አፍጋኒስታን እነኛ ሀገሮች ላይ በብዛት በስፋት ይገኛል። ያም እንዳልኩት ለሴቶች ከሚሰጡ የእናትነት አገልግሎቶች ጥራት ደረጃ ጋር የሚያያዝ ነው ማለት ነው። ስለዚህ እንግዲህ መገናኛ ብዙሀንን ሮል በዚህ ሁኔታ ውስጥ ስትመለከችው ህዝቡ ይሄንን ችግር እንዴት እንደሚመጣ እንዲረዳ ማድረግ፣ ተጎጂዎቹም ካሉ ደግሞ በጊዜ ሕክምናውን እንዲያገኙ ለማድረግ ማዕከላቱ የት እንዳሉ በሕክምና ሊድ እንደሚችል መከላከል እንደሚቻል ማስተማር፣ ከዛም አልፎ ደግሞ ያው ስራ ላይ ያሉትን ባለድርሻ አካላት በማገናኘት ትልቅ ሚና መጫወት ይችላሉ ብዬ አስባለሁ።
በጣም አድርጌ አመሰግናለሁ ዶክተር ፈቃደ አየናቸው።
እሺ፣ አመሰግናለሁ። ምናልባት የመጨረሻ መልእክት ነገር በዚህ አጋጣሚ ልበልና እንግዲህ ችግሩን ለመግለጽ እንደሞከርኩት የአንድ ወገን ወይም የአንድ አካል ስራ ብቻ አይደለም። ማንኛውም የህብረተሰብ አካል የራሱን ድርሻ አድርጎ ሊከላከለውና ሊያግዘው የሚችል ነገር ነው እና በዚህ አጋጣሚ ወደ ማዕከላችን ጎራ በማለት ጊዜን በመስጠት ይሁን እንዲሁም በየተለያዩ ዓለም አቀፍ ፓርትነሮች ወይም ትረስቶች አሉኛ በዛም በኩል ቢሆን ማገዝ ለሚፈልግ ሰው ይሄንን ማድረግ እንድትችሉ በዚህ አጋጣሚ አበረታታት እፈልጋለሁ። ገንዘብ ብቻ መስጠትን ሳይሆን ነገር ግን ለበሽተኞቻችን ለሴቶቹ ጊዜን መስጠት በአቅም የተቻለውን ነገር ማድረግ ትልቅ ዋጋ አለው። ስለዚህ ሁላችንም ማድረግ የምንችለውን ነገር ማገዝ እንድችል በዚህ አጋጣሚ መልክቴ ማስተላለፍ እፈልጋለሁ።
እሺ፣ በጣም አድርጌ አመሰግናለሁ።
አብረን አመሰግናለሁ።
አድማጮች፣ ጥቂት ደቂቃዎች አሉን ለመሰነባበት። ለሙዚቃ ጊዜ ይኖረናል፣ በዚሁም እንሰናበታለን። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.